ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ መጋቢት 21 2012 ዓመተ ምህረት ዝግጅታችን ጀመረ። በአማራ ክልል የመጀመሪያዎቹ ሁለት ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። ወደ ክልሉ በሁሉም አቅጣጫዎች የህዝብ ማመላለሻ እንዳይገባ ካለፈው እኩለ ሌሊት አንስቶ ታግዷል። ዘገባውም በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬና ብርሃን ኃይሉ በቅንብሩ አብረውኝ ናቸው። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኤርትራ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 12 መድረሱን የሀገሪቱ የጤና ጥበቃ ሚኒስቴር አስታወቀ። የህመሙ ምልክት ከታየባቸው 6 ሰዎች ውስጥ 4ቱ በማቆያ ስፍራ እንዲገለሉ ከተደረጉት መካከል ሲሆኑ፣ 2ቱ ግን አውሮፕላን ማረፊያ ሲገቡ ምልክቱ ስላልታየባቸው ወደ ቤታቸው ተሸኝተው የነበሩ መሆናቸውን ሚኒስቴሩ ገልጿል። ከአስመራ ዘጋቢያችን ብርሃነ በርሀ ዝርዝሩን ይዟል።
ከነዚህ 6 አዲስ የኮሮና ቫይረስ ከተያዙ ሰዎች መካከል 5ቱ ሴቶች እንደሆኑና እድሜያቸውም ከ32 እስከ 60 ዓመት እንደሆነ የኤርትራ ጤና ሚኒስቴር አስታውቋል። ከኮሮና ቫይረስ ጋር በተያያዘ በዓለማችን በከፍተኛ ፍጥነት እየተዛመደ ያለውን የኮቪድ-19 ኮሮና ቫይረስ ስርጭት ለመከላከል የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት፣ የኤርትራ ኢፍታህና እስላማዊ ጉዳዮች ጽሕፈት ቤት፣ የኤርትራ ካቶሊካዊት ቤተክርስቲያን ጽሕፈት ቤትና የኤርትራ ወንጌላዊ ሉተራን ቤተክርስቲያን ጽሕፈት ቤት የሃይማኖት ተከታዮች ሊከተሏቸውና ሊያደርጓቸው የሚገቡ መመሪያዎችን መጋቢት 18 አውጥቷል። በመመሪያው መሰረት ህዝብ በአንድ ላይ የሚሳተፍበት መንፈሳዊ አገልግሎቶች እንዲቆሙ፣ ምዕመናኑ ጸሎትና ምልጃ በየቤቱ እንዲያደርግ፣ የታቦት አገልጋዮችና ሼሆች በቤተ ክርስቲያን ወይ መስጊድ ውስጥ ብቻ የጸሎትና ሰላት ስነ ስርዓት እንዲያካሂዱ፣ ህዝቡ ደግሞ በየቤቱ ሆኖ እንዲከታተል የሃይማኖት መሪዎቹ መመሪያ አሳስበዋል። ዓመታዊ ክብረ በዓሎች በጥቂት የቤተ ክርስቲያን አገልጋዮች ብቻ በቅዳሴና ማህሌት እንዲፈጸም፣ ሰርግ፣ የቀብር ስነ ስርዓቶችና ሌሎች የሐዘንና የደስታ አጋጣሚዎች በቤተሰቡ አባሎች ብቻ በትንሽና ጠበብ ባለ ዝግጅት እንዲፈጸም፣ የእጅ ሰላምታ፣ መሰባሰብና መመላለስ እንዲቆም፣ ሐዘን ደግሞ በሶስት ቀናት እንዲዘጋ፣ ሁሉም የህብረተሰብ ክፍል የራሱን ደህንነትና ንጽህና መጠበቅ ስላለበት በምዕመናን መካከል የሚደረጉ የእጅ ሰላምታዎችና መሳሳም እንዲቆም የሃይማኖት መሪዎቹ በጥብቅ አሳስበዋል። በመጨረሻም ምዕመናን በጤና ሚኒስቴር የሚሰጡ መመሪያዎችና ምክሮችን እየተከታተለ ተግባራዊ እንዲያደርግና ለመመሪያውም ተገዥ እንዲሆን፣ እንዲሁም ያልተረጋገጡ መረጃዎች እንዳይሰራጩ በንቃት እንዲንቀሳቀስ የክርስትናና እስልምና ሃይማኖት መሪዎች ጥብቅ መመሪያ አስተላልፈዋል። መመሪያውም ከመጋቢት 18 2012 ጀምሮ ተግባራዊ እንደሚሆን ጨምረው አስታውቀዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ኬንያ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር 50 መድረሱን የሀገሪቱ መንግስት አስታውቋል። ከናይሮቢ ገልሞ ዳዊት ባጠናቀረው ዘገባ እንደገለጸው ወረርሽኙ እየተዛመተ ያለው በቫይረሱ የተጠቁት ሰዎች ተገቢውን ጥንቃቄ ባለማድረጋቸው ነው ሲል የኬንያ የጤና ጥበቃ ሚኒስቴር ተናግሯል። በዓለም ዙሪያ ለኮሮና ቫይረስ ወረርሽኝ የተጋለጠው ሰው ቁጥር 725,000 ለህልፈት የተዳረጉት ደግሞ 34,000 መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ ማለዳ ያወጣው መረጃ አመልክቷል። የወረርሽኙን በጥድፊያ መዛመት ለመግታት በዓለም ዙሪያ ሀገሮች ጥረት እያደረጉ ናቸው። በናይጄሪያ በዋና ከተማዋ አቡጃ እና በሌጎስ ሰው ከቤቱ እንዳይወጣ ፕሬዝደንቱ ሙሐማዱ ቡሃሪ አዘዋል። የምግብና የውሃ እጥረት ባለባቸው የሊቢያ የስደተኞች ማቆያ ማዕከሎች ወረርሽኙ የተዛመተ እንደሆነ ከባድ እልቂት እንደሚያስከትል ስጋት ፈጥሯል። አሉላ ከበደ የአፍሪካን ይዞታ ያጠናቀሩ ዘገባዎችን ይመለከትልናል።
ፕሬዚዳንት ቡሃሪ በሁለቱ የናይጄሪያ ዋና ዋና ከተሞች ነዋሪዎች በመኖሪያ ቤታቸው ውስጥ እንዲገደቡ ካሳለፉት ውሳኔ በተጨማሪ ወደ ሌሎች የአገሪቱ አካባቢዎች እንዳይሄዱ ማሳስበዋል። እልቂት እንዳያስከትል ከሁሉ በእጅጉ ያሰጋውና ለረዴት ባለስልጣናት ራስ ምታት የሆነው ግን እንደ ሊቢያ ያሉ የማሰቃያ ካምፖች የሚል መጠሪያ በተሰጣቸው ቁጥሩ 3000 እንደሚደርስ የተገመተ ሰው ያለባቸው የስደተኞች ማጎሪያዎች ናቸው። እንደ ዓለም የስደተኞች ጉዳይ ተከታታዮች ድርጅት IOM ግምትም ከ700000 እስከ 1 ሚሊዮን የሚገመት ስደተኛ በዚያች ሀገር በተለያዩ አካባቢዎች ተበትኖ ይገኛል። ጂዩሊያ ትራንቺና ለስደተኞች መብት የቆሙ የህግ አማካሪ ናቸው። አሃዙ ስላለውና ስለሚያሰጋው መከራ በበቂ አይናገርም የሚሉት የመብት ተሟጋቿ ትራንቺያ ከተባበሩት መንግስታት ውቅና ውጪ ሚሊሻዎችና የመንግስቱ ተቃዋሚዎች በሚቆጣጠሯቸው አካባቢዎች በሚገኙ ቁጥራቸው የበዛ የስደተኞች እስር ቤት ሊሆን የሚችለውን ግን መገመት እንኳን አዳጋች ነው ይላሉ። በሌሎች አገሮች ከሚገኙ ዘመዶቻቸው ገንዘብ እንዲያመጡ ከሚያሰቃዩአቸው ህገወጥ አስተላላፊዎች እጅ ያሉትን እጣ ማሰቡም ያንኑ ይሃል አስጨናቂ መሆኑን ጨምረው አመልክተዋል። በሊቢያ የተለያዩ አካባቢዎች ለስደተኞች የህክምና አርዳታ የሚያቀርበው ድንበር የለሽ የሐኪሞች ማህበር MSF በበኩሉ ቁጥሩ የበዛውን ስደተኛ በሙሉ ለመድረስ ፈጽሞ ያለመቻሉን ባለፈው አመት ግንቦት ወር ነው ያስታወቀው። እነኚህን ስደተኞች ለመታደግ ዘላቂው መፍትሄ የስደተኞቹ ደህንነት ወደሚረጋገጥባቸው ጊዜያዊ መጠለያ ካምፖች ማዛወር መሆኑን አመልክቶ ከዚያም ስደተኞቹ ሊሄዱ ከሚችሉባቸው ሶስተኛ ሀገሮች ጋር የሚደረግ ስምምነት ነው ብሎ ነበር። ይሁን እንጂ የዚያ ህልም እውን የመሆን ተስፋ በእጅጉ የራቀ ሆኗል። ይህ በእንዲህ እንዳለ የድንበር የለሽን ሐኪሞች ማህበር የመሰሉ የረድኤት ሰራተኞች ደራሽ ለሌላቸው ስደተኞች የሚያበረክቱትን ጥረት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አወድሰዋል። የራሳቸውን ደህንነት ለአደጋ አጋልጠው ሌሎችን ለማዳን ሌት ተቀን የሚተጉ ሲሉ ነው የገለጧቸው። የስደተኞቹም ተስፋ እነኚህ ወገኖች ብቻ ይመስላሉ።
በዓለም ዙሪያ የወረርሽኙን ይዞታ በቃኙ ሌሎች ዘገባዎች ስፔን ተጨማሪ 838 ዜጎቿ በኮሮና ቫይረስ ምክንያት መሞታቸውን አስታውቃለች። አጠቃላዩ የሞቱት ሰዎች ቁጥር 6528 መድረሱ ነው። በዚህም በሟቾች ቁጥር ብዛት ጣሊያንን በሁለተኛነት እየተከተለች ነው። በተጠቂዎች ብዛት ደግሞ ዩናይትድ ስቴትስ እና ጣሊያንን በሶስተኝነት ተከትላለች። ስፔን የወረርሽኙን በፍጥነት መዛመት ለመቆጣጠር በተለያዩ የዓለም ሀገሮች እየተወሰደ ያለውን የእንቅስቃሴ እገዳ እርምጃ ከሁለት ሳምንታት በፊት መውሰዷ ይታወሳል። ዛሬ ደግሞ የሩሲያ ዋና ከተማ ሞስኮ ሰው ምግብና መድኃኒት ለመግዛት አለያም ሐኪም ቤት ለአጣዳፊ ሕክምና ከመሄድ ባለፈ ከቤቱ እንዳይወጣ ትዕዛዝ ተሰጥቷል። በአሁን ወቅት ከየትኛውም ሀገር ቁጥሩ የበለጠ የቫይረሱ ተጠቂ ባላት በዩናይትድ ስቴትስ ደግሞ የኒውዮርክ ክፍለ ግዛት በበሽታው የሞቱባት ሰዎች ቁጥር ከ1000 አልፏል። የባህር ኃይሉ የመርከብ ላይ ሆስፒታል ዛሬ ኒውዮርክ ከተማ ሲደርስ የተጨናነቁት ሆስፒታሎች ጥቂት ፋታ ያገኛሉ ተብሎ ተስፋ ተደርጓል። ፕሬዝዳንት ዶናልድ ትራምፕ የቫይረሱን መዛመት ለመግታት የወጡት የማህበራዊ ርቀት መመሪያዎች እስከ ቀጣዩ የአውሮፓውያን ሚያዝያ ወር መጨረሻ ድረስ እንደሚራዘሙ አስታውቀዋል። በዚህ ላይ ዝርዝሩን ያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በዓለም ዙሪያ ሆስፒታሎች በህሙማን ብዛትና በአቅርቦት እጥረት ላይ መሆናቸውን አስመልክተው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የጤና ሰራተኞች እያበረከቱ ስላሉት አስተዋጽኦ ምስጋናቸውን ገልጸዋል። ደቡብ ኮሪያ በኮሮና ቫይረስ ወረርሽኝ ምክንያት በህዝቡ ላይ የተፈጠረውን የኢኮኖሚ ችግር ለመቅረፍና የሀገሪቱ ኢኮኖሚም እንዲያንሰራራ በማለት ለሚበዛው ህዝቧ እስከ $820 የሚደርስ አጣዳፊ ድጋፍ ልትሰጥ መሆኑ ተገልጿል። የገንዘብ ድጋፉ ባለጸጎቹን ቤተሰቦች ግን አይጨምርም ተብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ረዳት የሆኑ ሰው በኮሮና ቫይረስ መጠቃታቸው በምርመራ መገኘቱ ተነግሯል። ሪቫክ ፓሉክ ታዲያ ሐሙስ ዕለት ከጠቅላይ ሚኒስትሩና ከሌሎችም በርካታ የፖለቲካ ሰዎች ጋር ተገናኝተው እንደነበረ ይፋ አድርገዋል። ጠቅላይ ሚኒስትሩና የምክር ቤቱ አባላት በለይቶ ማቆያ እንዲገለሉ ይደረግ እንደሆን ግን ለጊዜው የተነገረ ነገር የለም። እስራኤል ስካሁን የተረጋገጡ 4347 የቫይረሱ ተጠቂዎች እንዳሏት ዛሬ ወጣው የጆንስ ሆፕኪንስ ዩኒቨርሲቲው የወረርሽኙ መረጃ ማዕከል ገልጿል። በመጨረሻም ሰሜን ምዕራባዊ ሶሪያ ውስጥ ከሚገኝ ወህኒ ቤት ያመለጡትን ቁጥራቸው ያልታወቀ እስረኞች በዩናይትድ ስቴትስ የሚታገዙት የኩርድ ኃይሎች እየፈለጉ ናቸው። አልሐሳ ክፍለ ግዛት የሚገኘው ወህኒ ቤት የሶሪያ ዲሞክራሲያዊ ኃይሎች በነውጠኛው ቡድን ላይ በተገኘው ድል ቁልፍ ሚና ከተጫወቱ በኋላ ብዙ ሺዎችን የቡድኑን ተዋጊዎች ያሰሩበት እንደሆነ ተገልጿል። በዩናይትድ ስቴትስ የሚመራው ጥምረት ኃይል ዝቅተኛ ደረጃ ላይ ያሉ የአይሲስ አባላት ናቸው ያላቸውን ለማደን ከአየር ቅኝት በማካሄድ እያገዘ መሆኑን ተናግሯል። እስረኞቹ የወህኒ ቤቱን የጥበቃ ካሜራዎችና በሮች ሰባብረው እንዳመለጡ ነው የወህኒ ቤቱ ኃላፊና የሶሪያው የዲሞክራሲያዊ ግንባር የጦር አዛዥ የገለጹት። በወህኒ ቤቱ ታስረው ከነበሩት መካከል ወደ 2000 የሚሆኑ ከሌሎች ሀገሮች ወደ ሶሪያ ተጉዘው ከአይሲስ ጎን ሲዋጉ የነበሩ አሉባቸው። SDF የሶሪያው ዲሞክራሲያዊ ግንባር ሌሎቹ ሀገሮች ዜጎቻቸውን እንዲረከቡን ጠይቀን ነበር፣ ብዙዎቹ ጀርባቸውን ሰጥተውናል ሲል አማሯል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ መጋቢት 21 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊ ትረዳት ነርስ ለኮሮና ቫይረስ ተጋልጠዋል። ከባለቤታቸው ጋር ራሳቸውን ለይተው ቤት ይገኛሉ። አነጋግረናቸዋል። ወይዘሮ ሳራና ባለቤታቸው አቶ አሸብርን በዚህ ምሽት በስፋት ይዘን እንመለሳለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአማራ ክልል የመጀመሪያዎቹ ሁለት ሰዎች ለኮሮና ቫይረስ መጋለጣቸው ተረጋግጧል። ሁለቱም በለይቶ ማቆያ ውስጥ እንደሚገኙ ተገልጿል። ይህ በእንዲህ እንዳለ ወደ ክልሉ በሁሉም አቅጣጫዎች የሕዝብ ማመላለሻ እንዳይገባ ካለፈው እኩለ ሌሊት አንስቶ ታግዷል። በክልሉ ኮቪድ-19ን ለመቆጣጠር የተቋቋመው እዝ አስተባባሪ የሆኑት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ፋንታ ማንደፍሮ በሰጡት መግለጫ በክልሉ ውስጥም ወደ ዞንና ወረዳ የሚደረግ ጉዞ በቅርቡ እንደሚቆም አክለው ገልጸዋል። አስቴር መስጋናው ዝርዝር ዘገባውን ይዛለች።
የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ጥበቃ ሚኒስቴር ዛሬ በደረጃቸው ይፋ ባደረጉት መረጃ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 23 መድረሱን አስታውቀዋል። ከነዚህ ውስጥ ሁለቱ የተገኙት አማራ ክልል ውስጥ ነው። በቫይረሱ መያዛቸው የተረጋገጡ ግለሰቦች በአማራ ክልል በባህር ዳር ከተማ ነዋሪ የሆኑት የ37 ዓመት ሴትና በአዊ ብሔረሰብ አስተዳደር ዞን የአዲስ ቅዳም ነዋሪ የሆኑ የ32 ዓመት ወንድ ኢትዮጵያዊ ናቸው። ሁለቱ ግለሰቦች ወደ ሀገሩ ቤት የመጡት የአስገዳጅ ለይቶ ማቆያ ከመጀመሩ አስቀድሞ መሆኑ ተገልጿል። የመጀመሪያው ታማሚ መጋቢት 10 ቀን ከዱባይ፣ ሁለተኛው ታማሚ ደግሞ ከአሜሪካ መጋቢት 12 ቀን የገቡ ናቸው። ሁለቱም ታማሚዎች የበሽታውን ምልክት በማሳየታቸውና በላብራቶሪ በተደረገላቸው ምርመራ በቫይረሱ መያዛቸው ተረጋግጧል። በአሁኑ ሰዓት በክልሉ በተዘጋጀው ለይቶ ማቆያ ውስጥ እንደሚገኙም ነው የተገለጸው። ይህ እንዲህ እንዳለ በአማራ ክልል የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ኮማንድ ፖስት ከትላንት ለሊት 6 ሰዓት ጀምሮ ከተለያዩ አቅጣጫዎች ወደ ክልሉ የሚገቡ የህዝብ ማመላለሻ ተሽከርካሪዎች ላይ እግድ መጣሉን አስታውቋል። እገዳው የተጣለው ከተለያዩ ክልሎች ወደ ክልሉ የሚመጡ ሰዎች በመብዛታቸው ነው ብለዋል የኮማንድ ፖስቱ አስተባባሪና የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ።
አዲስ አበባ ያለው ማህበረሰብ ወደ ክልሎች በጣም እጅግ ሰፊ በሆነ በቡድን ባልተለመደ መልኩ የሚደረግ ከፍተኛ የሆነ እንቅስቃሴ በመታየቱ ይሄ ደግሞ ለበሽታው መሰራጨት እጅግ አመቺ ሁኔታን ስለሚፈጥር ከሌሎች ክልሎች ወደ ክልሉ የሚደረጉ እንቅስቃሴዎችን ለመግታት ነው የተሞከረው። የዓለም አቀፍ ተሞክሮችን የሚያሳዩት ይሄ ነው። ከሀገራችን ነባራዊ ሁኔታ የኢኮኖሚ የማህበራዊ ትስስራችን እንዲህ በቀላሉ የማይፈታ ስለሆነ ነው እንጂ ሌሎች ሀገሮች እኮ በአንድ ቀን ምሽት በቤታችን ቁጭ በሉ ብለው ነው ያስተላለፉት። እኛ ግን ቢያንስ በየክልላችን እንቆይ የሚለውን ለማድረግ ነው የሞከርነው።
ከክልሉ ወደ ዞንና ወደ ወረዳ የሚደረግ እንቅስቃሴም በቅርቡ እንደሚታገድ ነው ዶክተር ፋንታክል የገለጹት።
የገጠሩ ማህበረሰብ የተከሰተውን ወረርሽኝ መድኃኒት የሌለው ቀሳፊ መሆኑን ተረድቶ ወደ ከተማዎች እንዳይንቀሳቀስና በያለበት ተረጋግቶ እንዲቀመጥ፣ ሁኔታዎቹ እየከፉ በሄዱ ጊዜ በክልል ውስጥ የሚካሄዱ የማንኛውም አይነት የትራንስፖርት መገናኛዎች ሊቋረጡ ስለሚችሉ ለማህበረሰባችን ሊታወጅ ስለሚችል ሁሉም በቋሚነት ወደሚኖርበት ወይም ደግሞ በቋሚነት ሊቆይበት ወደሚችለው ቦታ የትራንስፖርት እንቅስቃሴዎች ታግደዋል የሚለው ዜና እና ወይም መግለጫ ሳይወጣ ወደ የቦታው ሂዶ ቀጣዩን ከኮማንድ ፖስቱ የሚወጡ መረጃዎችንና መግለጫዎችን እንዲከታተል ለብዙ ሚዲያዎች ኦሬዲ ደርሷል። ማንም ሰው በግብይትም ሆነ ለተለያየ ጉዳይ ወጥቶ ያለው በከተማም ይሁን በተለያየ በእንግድነት ያለው ማህበረሰብ ወደ ቦታው መክተት አለበት። በሽታውን ለመከላከል እንቅስቃሴን መገደብ ነው።
ከዩኒቨርሲቲ ወደ ቤተሰቦቻቸው እየመጡ የሚገኙ ተማሪዎች ግን በልዩ ሁኔታ የሚገቡ መሆኑን ጠቁመዋል። በክልሉ በብ እንደሚገኙ ገልጸው ከነርሱ ጋር ንክኪ የነበራቸውን ሰዎች የመለየት ስራ እየተሰራ መሆኑን ተናግረዋል።
ከሁለቱ ሰዎች ጋር የተገናኘ ከመጡበት ጊዜ ጀምሮ እነማን ጋር ነው የተገናኙ፣ እነዛ ያገኙዋቸው ሰዎች እነማንን ሌላ አግኝተዋል የሚለውን የፍለጋ ስራ እየሰራ ነው ያለው።
ምክትል ርዕሰ መስተዳደሩ አክለውም ህብረተሰቡ ሳይደናገጥ ከወረርሽኙ ራሱን እንዲጠብቅ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ አስቴርን ለዘገባው። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል የከተማ ውስጥ የህዝብ ማመላለሻ እንዲገታ ተወስኗል። ክልል ውስጥ የሚገኙ የከፍተኛ ትምህርት ተቋማትና ሌሎችም ድርጅቶች ለኮቪድ-19 ለይቶ ማከሚያ ማዕከላት ይሆናሉ። ሙክታር ጀማል ተጨማሪ አለው።
የኦሮሚያ ክልል አዳማ ከተማ 3 ሰዎች ኮሮና ቫይረስ ከተገኘባቸው በኋላ ስጋትና መደናገጥ ይታያል። የቫይረሱን ስርጭት ለመግታት የክልሉ መንግስት ያወጣውን ባለ 12 ነጥብ ውሳኔ በኦሮሚያ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ አዲሱ አረጋ ዘርዝረዋል። ሀገር አቋራጭ የህዝብ ትራንስፖርትን ጨምሮ በየከተሞቹ ያሉ የታክሲ አገልግሎቶች ሙሉ በሙሉ እንደሚቋረጡ፣ ከወረዳ ወደ ወረዳ አገልግሎት የሚሰጥ ማመላለሻዎች ጭነታቸውን በግማሽ እንዲቀንሱ፣ የመንግስትና የፓርቲዎችን ጨምሮ ምንም አይነት ስብሰባዎች እንዳይካሄዱ፣ ህብረተሰቡ ከገጠሩ ወደ ከተማ የሚያደርገውን ጉዞ እንዲቆጠብ መወሰኑ ነው አቶ አዲሱ የተናገሩት።
በሚቻለው መጠን ህብረተሰባችን በተለይ ገጠር አካባቢ ያለው ማህበረሰብ በቀዩ በአካባቢው እንዲቆይ ተወስኗል። የህዝብ እንቅስቃሴ በተለይ ከገጠር ወደ ከተማ የሚደረጉ እንቅስቃሴዎች እንዲገቱ እንዲገደቡ ተወስኗል። ስለዚህ በየደረጃው ያለው የጸጥታ አካልም ይሄን ውሳኔ ተገንዝቦ እንዲያስፈጽም መመሪያ እየተላለፈ መሆኑን ለማሳወቅ ነው ማለት ነው። ከዚህ ጋር ተያይዞ ትላልቅ የገበያ ስፍራዎች ከወረዳ ወረዳ ሰዎች የሚንቀሳቀሱባቸው፣ ከፍተኛ መጠን ያለው ግብይት የሚደረግባቸው ትላልቅ የገበያ ስፍራዎች ለጊዜው እንዲዘጉ፣ ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ተወስኗል ማለት ነው።
በኦሮሚያ ክልል መግቢያና መውጫ ከተሞች ላይ የሰውነት ሙቀት መለኪያና ሌላም ክትትል የሚደረግ መሆኑን የተገለጸ ሲሆን በክልል ውስጥ የሚገኙ ዩኒቨርሲቲዎች፣ ኮሌጆች፣ የወጣት ማዕከላትና ትምህርት ቤቶች ለለይቶ ማከሚያና ማቆያነት እንደሚያገለግሉም ተገልጿል። የሕክምና ትምህርት እየተማሩ የሚገኙ ተማሪዎችና ጡረታ የወጡ የሕክምና ባለሙያዎች ጥሪ ሊደረግላቸው ስለሚችል ራሳቸውን እንዲያዘጋጁ የኦሮሚያ ብሔራዊ ክልላዊ መንግስት አሳስቧል። የሃይማኖት ተቋማት በርከት ያለ ቁጥር ያላቸው ምዕመናን እንዳይሰባሰቡ የታገዱ ሲሆን ሌሎችም ሰው ሊሰባሰብባቸው የሚችሉ ጭፈራ ቤቶች፣ የጫት መቃሚያና የሽሻ ማጨሻ የመሳሰሉ ቦታዎች ሙሉ በሙሉ እንዲዘጋ መወሰኑን ነው አቶ አዲሱ የተናገሩት።
መንግስት እነዚህን ውሳኔዎች ያስተላለፈው ህብረተሰባችን በቫይረሱ ሊደርስበት የሚችለውን አደጋ ለመከላከል ሲባል እንደሆነ ሁሉም ህብረተሰብ ማወቅ አለበት። ይህንን በጥብቅ ዲሲፕሊን እንዲፈጽም መንግስት ጥሪውን ያስተላልፋል። ከዛ ባለፈ ግን በየደረጃው ያለው የመንግስት ጸጥታ አስከባሪ አካል፣ የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻና ሌሎችም አካላት ተረባርበው ህግን በማስከበር ይሄን ውሳኔ ከዛሬ ጀምሮ ተፈጻሚ እንዲያደርጉ ጥሪያችንን እናስተላልፋለን።
የመንግስት መስሪያ ቤቶች አገልግሎት መስጠታቸው የሚቀጥል ቢሆንም የየመስሪያ ቤቱ ኃላፊዎች ቀደም ሲል የወጡ መስፈርቶችን መሰረት አድርገው ሰራተኞችን እየለዩ ፍቃድ እንዲሰጡ እንደሚደረግ ተገልጿል። ሐሰተኛ መረጃ የሚያሰራጩ አካላት ላይ መንግስት ህጋዊ እርምጃ እንደሚወስድ አቶ አዲሱ አጽንኦት በመስጠት ነው ገለጹት። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ወደ ደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚገባና የሚወጣ ማንኛውም የህዝብ ማመላለሻ ከዛሬ ጀምሮ ላልተወሰነ ጊዜ ተቋርጧል። በከተሞች የታክሲ አገልግሎት ላይም ገደብ መጣሉን የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ዛሬ በሰጠው መግለጫ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
በደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሚመራው የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ዛሬ ለጋዜጠኞች በሰጠው መግለጫ ከአዲስ አበባ ጨምሮ ማንኛውም ወደ ክልሉ የሚገባና ከክልሉ የሚወጣ የህዝብ ትራንስፖርት ስምርት ከዛሬ መጋቢት 1 2012 ዓ.ም ከቀትር 6 ሰዓት ጀምሮ መቋረጡን አስታውቋል። መግለጫውን ሰጡት የግብረ ኃይሉ አባል የሆኑት የክልሉ የመሰረተ ልማት ዘርፍ አስተባባሪና የትራንስፖርትና የመንገድ ልማት ቢሮ ኃላፊ አቶ ማስረሻ ብላቸውና የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን ሲሆኑ ውሳኔው እንዲተላለፍ ያስገደደው በአገሪቱ በወረርሽኙ የተያዙ ሰዎች ቁጥር የጨመረና ስርጭቱም የተባባሰ መሆኑ የሰው ዝውውር ለወረርሽኙ መዛመት ከፍተኛ አስተዋጽኦ በማሳደሩ ከዚህ በፊት በክልሉ መንግስት የተላለፉ ውሳኔዎች ተግባራዊ አለመሆናቸውና ከፍተኛ ቁጥር ያለው ህዝብ ወደ ክልሉ የገቡ መሆናቸው ነው ብሏል። የክልሉ የኮሮና ቫይረስ ወረርሽኝ መቆጣጠሪያና መከላከያ ግብረ ኃይል ውሳኔ ቁጥር 2 ያሉትንም አቶ ማስረሻ በዝርዝር አብራርቷል።
ከተለያዩ የሀገራችን ክልሎች አዲስ አበባን ጨምሮ ወደ ክልላችን የትኛውም አካባቢ የሚደረግ የህዝብ ትራንስፖርት ስምሪት የተቋረጠ ስለሆነ በዚህም ከፍተኛ ሀገር አቋራጭ ትራንስፖርትና ከክልል ወደ ክልል የሚደረጉ አነስተኛና መለስተኛ የህዝብ ትራንስፖርት ስምሪቶች ላልተወሰነ ጊዜ ተቋርጧል። ክልላችንን አቋርጠው የሚያልፉ የህዝብ ትራንስፖርት ስምሪት በተመለከተ በክልላችን ወሰን ውስጥ ተሳፋሪን ሳያራግፉና ሳይጭኑ በተፈቀደላቸው ስምሪት ብቻ ማለፍ ይችላል። በክልላችን ውስጥ ባሉ ዞኖች መካከልና ከዞን ወደ ወረዳ የሚኖሩ ማንኛውም የህዝብ ትራንስፖርት ስምሪት ላልተወሰነ ጊዜ ተቋረጠ ይሆናል። ሶስተኛ፣ በክልላችን በየትኛውም አካባቢ በባለ ሁለት እግር ሞተር ሳይክል የሚደረግ እንቅስቃሴ በተመለከተ ለመንግስታዊ ስራና ለግል አገልግሎት ከአሽከርካሪ ውጪ መሳፈር ያልተፈቀደ መሆኑን እናስገነዝባለን።
ሐዋሳን ጨምሮ በከተሞች የታክሲ አገልግሎት ላይ ግብረ ኃይሉ ገደብ መጣሉንም አቶ ማስረሻ ተናግሯል።
የመጫን ልካቸው 11 የሆኑ ሚኒባስ ታክሲዎች ይውሳኔ ከተላለፈበት ጊዜ ጀምሮ 6 ተሳፋሪዎችን ብቻ አሳፍረው የሚንቀሳቀሱ ሲሆን በተሳፋሪዎችና በባለሀብቶች መካከል በሚኖር የታሪፍ ህግ መሰረት ለ11 ሰዎች ሲከፈል የነበረው ታሪፍ ለ6 ሰዎች በነፍስ ወከፍ ተካፍሎ በዛ ልክ የሚስተናገዱ እንዲሆኑ ይደረጋል። በዚህ ስር በከተማ ታክሲ ስምሪት ላይ የምንገለገልባቸው ሌሎች የትራንስፖርት አማራጮች ማለትም የባለ 3 እግር ባጃጅ የመጫን አቅማቸው 3 ነው ይታወቃል። ስለዚህ የባጃጅ ተሽከርካሪዎቻችን 2 ሰዎችን ብቻ አሳፍረው የሚንቀሳቀሱ ይሆናል። በተመሳሳይ መልኩ በከተማ ውስጥ የምንገለገላቸው ዳማስ ሚኒባስ ታክሲዎች የመጫን ልካቸው 7 ሲሆን እነዚህ ዳማስ ሚኒባስ ታክሲዎች 4 ሰዎችን ብቻ አሳፍረው እንዲንቀሳቀሱ ይደረጋል። ይህ እንግዲህ ከወቅታዊ ችግር አኳያ በግብረ ኃይሉ ተወሰነ ወቅታዊ መፍትሄ ነው የሚሆነው። ስለዚህ ተሳፋሪዎችም የታክሲ ባለቤቶችም ባለንብረቶችም ይህንን በማወቅ አስፈላጊውን እርዳታና ድጋፍ በማድረግ ለውሳኔ ሀሳቡ እንዲተባበሩ ጥሪያችንን ማሳለፍ እንፈልጋለን።
ከተለያዩ ከፍተኛ ትምህርት ተቋማት ወደ ቤተሰቦቻቸው የሚመለሱ ተማሪዎችን የሚያመላልስ የትራንስፖርት ስምሪትን በተመለከተም የተቀመጡ ሁኔታዎችን ባያብራራም በልዩ ሁኔታ ይስተናገዳሉ ብሏል መግለጫው። የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ስናይ ሰለሞን ኮሮና ቫይረስ በክልሉ ህዝብ ላይ ጉዳት እንዳያደርስ እየተከናወኑ ናቸው ያሏቸውንም ተግባራት ዘርዝረዋል።
ዋናው የዚህ ቫይረስ ስርጭት መነሻ የሆነው የህዝብ ጥግግት ነው። እንደገና ደግሞ ሌሎች ተያያዥ የማህበረሰቡ እንቅስቃሴ ላይ ለስርጭቱ አስተዋጽኦ የሚያደርጉ ነገሮች መታረም አለበት ብሎ በክልላችን ጤና ቢሮ በኩል በተቀመጠው አቅጣጫ መሰረት በየዘርፉ ሁሉም የኮሚቴው የዘርፍ አደረጃጀት እቅድ አውጥቶ እየሰራ ነው የሚገኘው። ከዚህ ውስጥ በዋናነት መጀመሪያ ላይ በስፋት የተሰራው ምንድነው የግንዛቤ ማስጨበጫ ስራ ነው። ይሄንን ያስተምሮ ስራ ወደ ተግባር ከመቀየር አንፃር በርካታ ችግሮች አሁንም አሉ። የሃይማኖት ተቋማት አካባቢ ላይ የተቀመጠውን ይሄ የአካል ርቀት ጠብቆ ያለማ አምላክ ገበያ አካባቢ ላይ በመናይበት ጊዜ እንደዚሁ ደግሞ ማህበራዊ ርቀትን ጠብቆ ሸመታ ያለማካሄድ ያለመገበያየት ሁኔታዎች ይታያሉ። ነገር ግን ይሄ አሁንም ሊቀረፍ የሚገባው ህብረተሰቡ እገዛ ሲያደርግ ነው ብሎ ነው የክልሉ መንግስት የሚያስበው። ከመንግስት ብቻ በሆነ ነገር ይሄንን ቫይረስ ስርጭት እንከላከላለን ተብሎ አይታሰብም። ከክልሉ ጤና ቢሮ ወደ ታች ካሉ የጤና መዋቅር የሚተላለፉ የመከላከያ መንገዶችን ህብረተሰቡ መተግበር መቻል አለበት።
በክልሉ የወረርሽኝ ቁጥጥርና ክትትል አጠናክሮ የህዝብን ደህንነት ለማስጠበቅ ውሳኔው በመላው የክልሉ አካባቢዎች ተፈጻሚ እንዲሆን የተላለፈ መሆኑንና የመንግስት የጸጥታ ኃይል እንዲያስፈጽም መታዘዙን መግለጫው አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። የኮሮና ቫይረስ ወረርሽኝን ለመከላከል የአስቸኳይ ጊዜ አዋጅ ቀደም ሲል ያወጣው የትግራይ ክልል መንግስት ትናንት ተጨማሪ ውሳኔዎችን አሳልፏል። የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የሰጡትን መግለጫ የተከታተለው ሙሉጌታ አጽባሃ ተጨማሪ አለው።
ከመጋቢት 17 2012 ጀምሮ የኮሮና ቫይረስ ወረርሽኝ ለመከላከል የትግራይ ክልል መንግስት ለሁለት ሳምንታት ያወጀው አስቸኳይ ጊዜ አዋጅ ተግባራዊ እየሆነ ነው። በትናንትናው ዕለት የአስቸኳይ ጊዜ አዋጁ አፈጻጸምና ተጨማሪ ውሳኔዎች አስመልክቶ የአስቸኳይ ጊዜ አዋጁ ኮማንድ ፖስት ሰብሳቢ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለክልሉ መገናኛ ብዙሃን መግለጫ ሰጥቷል። ዶክተር ደብረጽዮን እንደተናገሩት በክልሉ አዋጁ በተሻለ መልኩ ተግባራዊ እየሆነ ነው ብለዋል። ሆኖም በአንዳንድ የክልሉ አካባቢዎች የሰዎች መሰባሰብ እንዳልቀነሰ ገልጸው ይህንንም ሊስተካከል ይገባል በማለት ተናግሯል። የሰዎች መሰባሰብ ለመቀነስም በክልሉ ሁሉንም አካባቢ የሚገኙ ቡና የሚሸጥባቸው ካፌዎችና ጭማቂ ቤቶችም ከዛሬ መጋቢት 21 ጀምሮ ለሁለት ሳምንታት እንዲዘጉ መወሰኑን ተናግሯል።
አጽዋዝ ግብን ተወሰክቲ ናይን ግድ ተካላት አለ ትምክንያት ትበልና ይና
መዘጋት ያለባቸው ተጨማሪ የንግድ ተቋማት አሉ። የተለያዩ ሰዎች ተሰብስበው አላስፈላጊ ችግር ሊያመጣ ስለሚችል ነው። በእነዚህ ተቋማት ተራርቀህ በመቀመጥ ለውጥ ማምጣት አልተቻለም። በዚህ ሁለት ቀናት ይህንን ተገንዝበን ነው ተጨማሪ አዲስ ውሳኔዎች ያሳለፍነው ነው ያሉት። የንግድ ተቋማት በዚህ ሁለት ሳምንታት ስራ የማይሰሩ በመሆናቸው የቤት ክራይ በዚህ አንድ ወር ግማሽ ብቻ እንዲከፍሉ ተወስኗል ሲሉም ገልጸዋል። እንዲሁም ኮማንድ ፖስቱ ወደ ትግራይ የሚገባ ማንኛውም ሰው ወደ ጤና ተቋማት ቀርቦ ሪፖርት እንዲያደርግ ወስኗል ብለዋል። ከውጭ ሀገራት ይሁን ከሌሎች የኢትዮጵያ አካባቢዎች ከመጋቢት 1 2012 ጀምሮ ወደ ትግራይ የገባ ማንኛውም ሰው ከትግራይ ውጭ ደርሶ የተመለሰ ሰው ለጤና ተቋማት ማሳወቅ አለበት በማለት ተናግሯል። ከውጭ ሀገር ለመጣ መጋቢት 22 2012 ዓ.ም ምረት እንዲሁም በኢትዮጵያ ከሚገኙ ሌሎች ክልሎች ወደ ክልሉ የገባ ደግሞ መጋቢት 23 እና 24 በአካባቢው ወደሚገኙ ጤና ተቋማት በመቅረብ ሪፖርት እንዲያደርጉ ና እንዲመረመሩ ተወስኗል ብሏል ዶክተር ደብረጽዮን።
ካብ ይዘላን አይጠና ተካል ከይዱ ሆቴል ትሆይኑ ጠየው
በያካቢው የሚገኙ የጤና ተቋማት ሂዶ በሆቴልም ካለ ደግሞ ጠይቆ በማንኛውም የጤና ተቋም ሂዶ ማሳወቅ አለበት። ወደ ትግራይ በሚገቡበት ጊዜ ደግሞ ምርመራ እንደሚደረገው በሄዱበት የጤና ተቋም ተጨማሪ ምርመራ ይደረግላቸዋል። ማንኛውም በመጋቢት ወር ወደ ትግራይ የገባ ሰው እንድናውቅ ያግዘናል። ከውጭ ሀገራት ይሁን ከሌሎች ክልሎች እንዲሁም ከትግራይ ወጥቶ የተመለሰ ሁሉ ይመዘገባል ብለዋል። ከአዋጁ ጋር በተያያዘ ቅዳሜ መጋቢት 19/2012 ዓ.ም በወረዳው ጅራ በሚባል ቀበሌ ፖሊስ በአዋጁ መሰረት መጠጥ ቤት ለመዝጋት በሚንቀሳቀስበት ጊዜ በተፈጠረው አለመግባባት በፖሊስ በተተኮሰ ጥይት ያንድ ወጣት ሕይወት ማለፉን አሳውቋል። ከግድያው ጋር ተያይዞ ተጠርጣሪ ፖሊስ በቁጥጥር ስር መዋሉ ተገልጿል። በሌላ ዜና በትግራይ የሚገኙ አራት ዩኒቨርሲቲዎች መቀለ፣ አድግራት፣ ራያና አክሱም ዩኒቨርሲቲዎች የለይቶ ማቆያ ማዕከል ሆነው እንዲያገለግሉ የዩኒቨርሲቲ ሲዎቹ ፕሬዝዳንቶች ከትግራይ ክልል የኮሮና ቫይረስ መከላከል ገብረኃይል አስተባባሪ ዶክተር አብርሃም ተፈስተ ጋር መወያየታቸው የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረህይወት በትዊተር ገጻቸው ጽፈዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀሌ።
የጅቡቲ መንግስት ህገወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ ያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
ህጋዊ የመኖሪያ ፈቃድ የሌላቸውና በጅቡቲ ይኖሩ የነበሩ ኢትዮጵያውያን በሳምንቱ ማለቂያም ወደ ኢትዮጵያ መግባት መቀጠላቸውና ቁጥራቸውም 1875 መድረሱን የድሬዳዋ አስተዳደር አስታወቀ። የድሬዳዋ አስተዳደር የአደጋ ስጋት ቅነሳ ስራ አመራር ጽፈት ቤት ኃላፊ አቶ አርቢቡህ ባለፈው ሳምንት ከከተማው ጣ ብሎ በሚገኝ የጉምሩክ መጋዘን የነበሩ 814 ተመላሾችን ጨምሮ 1475ቱ የጅቡቲ ተመላሾች ድሬዳዋ ዩኒቨርሲቲ ውስጥ ከህብረተሰቡ ተለይተው አስፈላጊው ድጋፍ እየተደረገላቸው ነው ብለዋል።
ከጅቡቲ እንደመለሱ ተደረጉ ወገኖቻችን መጋቢት 17 ነው ድሬዳዋ የተረከብናቸው። መጋቢት 17 ላይ ቁጥራቸው 814 ነበር። ከተወሰነ ሰዓታት በኋላ ደግሞ ተጨማሪ 6 ተጨምሮ ወደ 820 ነው የተረከብነው። መጋቢት 18 ደግሞ በርካታ ከ10 በላይ መኪና ተጭኖ የመጡበት ሁኔታ ነው ያለው። ስለዚህ አሁን በአጠቃላይ 1475 ወገኖቻችን ተረከበናል። በፊት ያው ከከተማ መውጫ 4 ኪሎ ሜትር የኢትዮጵያ ጉምሩክ ኮሚሽን ህንጻ ነበር ያሳረፍናቸው። ቁጥራቸው በርከት ስላለ አሁን ሙሉ ለሙሉ ከመጋቢት 19 ጀምሮ ወደ ድሬዳዋ ዩኒቨርሲቲ አሸጋግረናቸዋል። አሁን እኛ እያደረግናቸው ያለው ያው ማቆያ ቦታ አስቀምጠናቸዋል። በበቂ ደረጃ ምግብ እያቀረብን ያለንበት ሁኔታ ነው ያለው። የመጠጥም ሆነ የአልባሳት አገልግሎትም እየሰጠናቸዋል። በተለይ ሴቶችን የሚያስፈልጋቸውን ማንኛውም የጽዳት እቃም ሆነ አልባሳት እያቀረብን ያለንበት ሁኔታ ያለው። ሌላም የጤናም የጸጥታና የደህንነት አገልግሎትም እየሰጠ ያለበት ሁኔታ ነው ያለው። ከኛ ጋር የሚቆዩት ያው 14 ቀን ቆይታ ነው የሚኖራቸው። አሁን 15 ቀን ከኛ ጋር አሉ። ከ9 ቀን በኋላ ያው በድሬዳዋ መስተዳድርና ከአጋር ድርጅቶች ጋር በመተባበር የትራንስፖርት አገልግሎት እንዲሁም ደግሞ የሚያስፈልጋቸውን የመንገድ የሚያስፈልጋቸውን ወጪዎችንም አሁን እያዘጋጀን ያለንበት ሁኔታ ነው።
ሌሎች 400 የጅቡቲ ተመላሾች በሶማሌ ክልል አይሻ ወረዳ በለይቶ ማቆያ እንደሚገኙ አስታወቁት አቶ አርቢ። እነሱም የ14 ቀን የቆይታ ጊዜያቸውን ሲጨርሱ አስፈላጊው ምርመራና ድጋፍ ተደርጎላቸው ወደ የትውልድ አካባቢያቸው ይላካሉ ብለዋል። የተመላሾችን ጤንነት ለመከታተል ያስተዳደሩ ጤና ቢሮ የሕክምና ባለሙያዎችን በቋሚነት መመደቡን የገለጹት የጤና ቢሮ የኮሙኒኬሽን ኃላፊ ወይዘሮ ስንታየው ደበሳ ከተመላሾቹ መካከል እስካሁን የኮሮና ስጋት የታየባቸው አለመኖራቸውን አስታውቀዋል። ከድሬዳዋ ጋር ጠንካራ የህዝብ ለህዝብ ትስስር ያላት ጅቡቲ እስካሁን 18 ዜጎቿ የኮሮና ቫይረስ እንዳለባቸው የተረጋገጠ ሲሆን በዚህ ወቅት ኢትዮጵያውያኑ ግዛቷን ለቀው እንዲወጡ የፈለገችበት ምክንያት ምን እንደሆነ በይፋ የተባለ ነገር የለም። ጅቡቲ ከድሬዳዋ ጋር በባቡር፣ በአውሮፕላንና በመንገድ ትገናኝ የነበረ ቢሆንም በአሁኑ ሰዓት 3ቱም የመገናኛ መንገዶች ተቋርጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ዝግጅቶቻችንን ዌብሳይታችን amharic.voanews.com ላይ ማግኘት ይቻላል። በቀጥታ የሚተላለፋል ማዳመጥ ይቻላል። በፌስቡክ እና በትዊተርም ታገኙናላችሁ። እንዲሁም በሌሎች ማህበራዊ መገናኛዎች ኢንስታግራም እና ዩቲዩብን ጨምሮ VOA አምሃሪክ ብላችሁ ተከተሉን። አስተያየቶቻችሁን አንሸራሽሩ። በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። ከኦዲዮ ናው እንዲሁም በእጅ ስልካችሁ ደግሞ voa.horn.mobi ብላችሁ ብትፈልጉን አለን። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በቀጥታም ልታዳምጡን ሐሳቦቻችሁንም ልታንሸራሽሩ ትችላላችሁ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና እድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሂዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፎንና አፍንጫውን በክንዶ ጋጠሚያ በደንብ ይሸፍኑ። እጆቹን አያነካኩ። አይኖቹን፣ አፎን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይጠንቀቁ። ይንቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለሥልጣናትና ከታመኑ ምንጮች ብቻ ያገኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታዬ አብራኛለች። እንዲሁም ዋና አዘጋጅ ትዝታ በላቸው። እኔም ያስተናገርኳችሁ ያለሁት ሶሎሞን አባተ። እስከ ምሽቱ 4 ሰዓት አብረናችሁንን። የስልክ መስመራችንን ላስታውሳችሁ፣ 2022059942 የውስጥ መስመር 14 ነው። እንዲሁም በኢሜይል ለምትጠቀሙ horn@voanews.com ብላችሁ ጻፉልን። የስልክ መስመራችን በተዘዋዋሪ የምትደውሉበት የነጻ አገልግሎት ነው። ዝግጅታችን ይቀጥላል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የአዲሱ ኮሮና ቫይረስን ስርጭትና ኮቪድ-19ን ለመዋጋት ከፊት የሚቆሙ የሕክምና ባለሙያዎች በከበደ የሥራ ጫና ውስጥ ይገኛሉ። በተለይ ደግሞ ስርጭቱ የበዛባቸውና የኮቪድ-19 ታማሚ ቁጥርም ከዕለት ወደ ቁሳቁስ እጥረት ሳቢያ ለቫይረሱ እየተጋለጡ ናቸው። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም፣ የህብረተሰብ ጤና ባለሙያ፣ በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰርና የኢትዮጵያ ኒውዮርክ ውስጥ ስላለው ሁኔታ ከከተማይቱና ከግዛቲቱ ይዞታና ከመላሹም ኢትዮጵያ መማር የምትችለው የሚሉትን አንስተዋል። ኤደን ገረመው ዝርዝሩን ይዛለች።
ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪምና የህብረተሰብ ጤና ባለሙያ ናቸው። ኒውዮርክ ከተማ ራሷን ቁልፍልፍ አድርጋ ከኮቪድ-19 ጋር ግብግብ ከገጠመች 3ኛ ሳምንቷን ይዛለች። ዶክተር ጽዮንን ለማናገር በደወልኩላቸው ሰዓት ከስራ ባልደረቦቻቸው ጋር የነበራቸውን ስብሰባ ጨርሰው የወጡበት ሰዓት ነበር። ከረጅም ሰዓት የህክምና አገልግሎት በኋላ ስብሰሩበት ቢያደክምም አርፋችሁ እቤታችሁ ተቀመጡ የሚለውን መልእክት ለማስተላለፍ ግን ቁርጠኛ ስለነበሩ ቃለ መጠየቃችንን ጀመር። ዶክተር ጽዮን ከኮቪድ-19 በፊት የነበራቸውን የቀን ውሎ እንደዚያ ነሳሉ።
አሬ ኮሮና ቫይረስ ከመግባቱ በፊት ምን አይነት ቀን እንደሆነ ቀኖችን እንገራለን። እንግዲህ በቀን ውስጥ ምናልባት አንዳንድ ቀን 8 ሰዓት 10 ሰዓት 12 ሰዓት ለምሳሌ በቀን ይለያያልና አሁን በ8 ሰዓት ሺፍት በቀን maybe 3 4 ቀን ኖርማሊ አያለው። ከኔ ሰደሞ የሚሰሩ ሬዚደንቶች አሉ ገና በመሰልጠን ላይ ያሉ ዶክተሮች ማለት ነው ከነሱ ጋር ይሰራሉ እና እናያቸው ሰዎች ባባት ከመባት ምናልባት በቀን ውስጥ 2 3 ቢሆን ነው ማለት ጽኑ ህመም ማለት በተለያየ ምክንያት ወይ ስትሮክ ይሆናል ኦር የልብ ድካም ይሆናል በጣም በጣም በቃ ከሞት አፋፍ የደረሱ ሰዎች በቀን ምናልባት ሁለት ሶስት ቢሆን ነው። አሁን ግን ዲዛይ ሳምት ነገራችሁ ይችላል የኮቪድ ፔሸንት የነበረኝ 2 ፔሸንት ናቸው ግን ኢንፋክት ነው ወዲያ በነበረኝ ቀን ላይ የኮቪድ ፔሸንት ብቻ ሳይሆን የኮቪድ ፔሸንት ሆኖ ጽኑ ህመማን ደግሞ የሆነው 12 ነበረ። እዛ ውስጥ 8ቱ መተንፈስ አልቻሉ መተንፈስ የሚያግዛቸው ቱቦ አስገብተንባቸው ቬንትሌተር ማለት ነው እንደዛ ወደ አይሲዩ ጽኑ ህመማን ክፍል እንዲገቡ አድርገናል። ስለዚህ ምናየው ቁጥር የጽኑ ህመማን የበሽተኛ ቁጥር ብዛትም 4-5 ይሄ ቁጥር ደግሞ ኔክስት ዊክ 4-5 እንደሚጨምር ፕሪዲክት እየተደረገ ያለው። ሆስፒታላችን ሞልቷል ማለትም አይሲዩ እየሰላሞላ ሌላ ጊዜ ለኦፕሬሽን ሰርጀሪ ተቀመጥ ፍሎርስ ተጠቅላላ ለጽኑ ህመማን ክፍል ሆኗል። ሌሎች ክሊኒኮች በሽተኛ የሚያስተናግዱት ወደ ኢንፔሸንት ዋርድ ማለትም በሽተኛ የሚያድርበት ክፍሎች ሆኗል።
ይሄ ግብግብ ከጎናቸው ያሉትን እስራ ባልደረቦቻቸውን እየወሰደ ወደ ድካም ወደ ተስፋ መቁረጥና እስከ መቼ ነው የሚለው ሐሳብ ውስጥ የሚከታቸው ዶክተር ጽዮን በዚህ ወቅት የአንድ ግለሰብ ውሳኔ ለሀገርም ሆነ ለዓለም የራሱ ሚና አለው ይላሉ።
በጣም ደግሞ ኤምፋሳይዝ ማድረግ የሚፈልገው ያለውና ችግር ሐኪሞችና ነርሶቹ በሽተኛ ሳይሆን የሚጠቀሙበት ራሳቸውን መከላከል የሚችሉበት ኮስ በጣም እጥረታል እና እነሱ ነገሮች ይችላል ሐኪሞችን የመያስቻቸው በጣም ጨመረ ነው ያለው። ተይዘዋል ከኔውት ኮሊጎች ተይዘው በትይዘኛሉ ሆስፒታል ይገባሉ አይሲዩ ይገባሉ። ስለዚህ ጫና የሚፈጥረው በሽተኛ በማየት ብቻ እና በሽተኛ በመምጣቱ ሳይሆን የሞትና የሰዎች ቁጥር እያነሰ ተፈካከም እየታመመ እየወጣ ነው እና ይሄ ቁጥር ችግራም በቀኝም በሁለቱም በኩል ነው ሄልዝኬር ፕሮፌሽናሎችንም በሽተኞችንም በጣም እየጠቀመ እና በጣም ያስደነገጥ መልኩ እየጨመረ ነው። ሌላ ጊዜ በ8 ሰዓት ሺፍት አንዴ ለምግብ ወጣለሁኝ ወደ you know ወደ ባዝሩም አንዴ ሁለቴ ልወጣ እችላለሁ ወይ ቡና ወገን ለመጠጣት ጀስት ወጣለሁ። 10 ሰዓት እናንተና አንዴ ምግብ ሳልበላ አንዴ ውሃ ሳልጠጣ አንዴ ሽንት ቤት ሳልጠጣ ያው ምክንያቱም ልገራ ቁጭ ለማለትነት ምንም አይነት እረፍት ማግኘት አልቻለም እና ሁሉም ሰው እንደኔ እየሰራ ያለው እና እኔ ስራዬን በጣም ነው ስራዬ እንደዚህ ቀኑ ማለት በየቀኑ የኮቪድ ብቻ ተሸፍተው የመኪና አደጋ ከሞት አፋፍ ሰው ላይ ደረሰ ሰው ከሞት ማዳን በጣም ትልቅ ስጦታ ብዬ ነው ማምነው እግዚአብሔር ሰጥቶታልና በጣም ደስ ነው የምሰራው እንደተሰራ ሁሉ። በዚህ ሰዓት ደግሞ በጣም ደስ ብሎኝ እሰራለሁ ግን ባለን የሰው አቅም ባለው የተለያዩ እቃዎች እጥረት ሞር ጫና ላይ ያለው ግን ምንድነው ይሄ አሁን ኒውዮርክ ውስጥ የዛሬ 3 አመት ልቀ ሳንዲስ ሶም ይባላል መጥቶ ነበርና በመጣ ጊዜ ተሰራለና ከዛ የሆነ ሰዓት ላይ ያገገመ ነው የሚለው። ይሄ ግን እየጨመረ ነው የሚመጣው ማለትም በይ ዛሬ በቃ ደፈርቼ ነገ ትንሽ ቀዝቀዝ ይልና ሳይሆን ቁና ከዚህ በላይ ይመጣው ከዚህ በላይ ሊያደክመው እንደሚችል እያወቅን ነው የምንገባው እና ግን በየቀኑ ደግሞ የባሰበት የተፈጥሮ አደጋ ማለት ነው የምታይ ከዚህ ትናንትና ካየሽ በላይ የበለጠ ህዝብ የበለጠ ሆኖ የምታየው ግን ይሄንን ነገር በቃ ማስተዳደርብን ባለፈው የጀርመን ቻንስለር ተናገረችው ለሶስተኛ ዓለም ጦርነት ግን ሰበተታን ከቫይረስ ተዋጋና ያለው ይሄንን ደግሞ መዋጋት የምችለው በተመቀበጠ ነው ቢለው በኩል ሰው አንደርስታንድ ያደረገው በጣም ደስ ይላል። በጠቅላይ ሚኒስተር በኩል በጤና ሚኒስተር የወጡ ብዙ ነገሮች አሉ ስለ ልጅ መታደር ውሃ ከሌለ በሃንድ ሳኒታይዘር ከአስፒት አፋቸውን በመሸፈን በክንዳቸው ብዙ ነገሮች እየወጡ ነው። እነሱን ማድረግ ባለችን ግን እቤት መቀመጠን የመሰለ ነገር በብዙ መልኩ ይህን በሽታ ሊከላከል ይችላል። በሚያሳዝን ሁኔታ ግን በዚህ እንግዲህ 3-4 ወር እነኚህ በጣም ባለም ውስጥ ትልቅ አገሮች ምንላቸው በኢኮኖሚም በተለያየ አንጻሮች ይሄ ነገር የነሱን ኢኮኖሚ አቃቃፋል። የነሱ ሀገር ደግሞ ኢኮኖሚ አቃቃፋል ማለት የአፍሪካም የሁሉም ሀገር ኢኮኖሚ አቃቃፋል። ኢኮኖሚ አቃቃፋል የማይቀር ነገር ነው ግን ትልቅ ነገር ልናደርገው የምንችለው እስከ መቼ መቃወስና መቆም ይችላል ላንዶር ብቻ የሚቀወሰው ለሁለት ሰው ነው ለሶስት ሰው ነው ላንድ አመት ነው ለአምስት አመት ተርማን የሚያደርገው ግን አሁን እቺ ግን አንዶርና እቺ ሁለት አመት የምናደርጋቸው እና የምንረባረባቸው ነገሮች ናቸው። ሰው ካልሰማ እንግዲህ እርምጃ ነው መውሰድ ያለበት በፖሊስ እና እዛ ጋር ሳንደርስ ሁላችንም ይህን ነገር በደንብ ገብቶ ብንቀመጥና እነኝን ነገሮች ተግባራዊ ብናደርጋቸው ለሀገራችንም ለወገናችንም በጠቅላላ ላሁን በትልቁ አስተዋጽኦ ማድረግ እንችላለን እና ይህንን ብናስፈቀለ ቤት ቆዩ እሱም ብቻ ነው ጠይቀው ሁላችሁ ማለትም የትም ሀገር አሜሪካም ሆኑ ኢትዮጵያም ሆኑ እዚህ በላይ እንዳይባባስ ሌላ ሐኪም ሌላ ዶክተር ሌላ ነርስ እንዳይዘው እናንተ ቤት መቀመጥ እኛም እናሸበት ቀርና ቁጭ ብለን ወደ ኖርማዊት ናችን እንመለስበት ቀር ያፈጥንል ኢትዮጵያ ውስጥ ደግሞ ቁጥሩ በጣም ስላልባሰና ገና አንድ ሰው አልሞተን ተብሎ ገና የድንጋጤ ሞድ ላይ አልገባ ነው እና እዛ ድረስ መጠበቅ የለብንም የሚለውን ሜሴጅ ለማስተላለፍ እንፈልገውን በዛ እናስብ።
ይሄ በሽታ መድኃኒት እንዳልተገኘለትና አሁን ላይ ሰዎች ማህበራዊ ፈቀቅታን ተግብረው በቤታቸው መቀመጣቸው ብቻኛ መፍትሄ እንደሆነ የሚናገሩት ዶክተር ጽዮን እባካችሁ አርፋችሁ እቤታችሁ ተቀመጡ ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን። ወደ ተከታዩ ቅንብር እንለፍ። አዲሱ ኮሮና ቫይረስ መከላከል ህክምና የግልና የቤተሰብ ጤና ጫና ምንም አይነት የህመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የሚባሉ ጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምጽ ገልጸዋል። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው የሚያገለግሉት ወይዘሮ ሳራ ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው ለኮሮና ቫይረስ መጋለጣቸው በመታወቁ ምክንያት እንደሆነና አሁን እቤታቸው ተለይተው መቀመጣቸውን ነግረውናል። ወይዘሮ ሳራንና ባለቤታቸውን አቶ አሸብርን ሚላን ደውላ ያነጋገረቻቸው ጽዮን ግርማ ተከታዩን ዘገባ አሰናድታለች።
ወይዘሮ ሳራ ሚካኤል በጣሊያን ሚላን ከተማ ውስጥ ነዋሪ ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳርና የ10 አመት ሴት ልጅ እናት ናቸው። በኮሮና ቫይረስ መያዛቸውን ከመዋቀቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ።
ራስንታ ሲልኝም እንደውም ጧጧችን ገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ ራሱ ምንም አይነት ትኩሳት እኔ ላይ አይታይም። እስቲል ነው ትኩሳቴ 35 ነው። ስለዚህ ያለበት ሪፓርት ላይ ልጆች ሲገኙ ብዙ በሽተኞች ሲገኙ ቀጥታ ምን አደረግ ወደ ነርሶች፣ ረዳቶች፣ ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግ ጀመር። ካምፖኔ ያ ካምፖኔ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ መሆኔ ተገኘ ማለት ነው። እንጂ ካምፖኒው ባይደረግ ኖረ ምንም አይነት ስሜቱ የለኝም።
ምን ማለት ነው ካምፖኒው ነው እንጂ
ካምፖኒ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወፍታሉ ፈሳሽ በምራቅ ከላንቃሽ ላይ ነው የሚገኘው። ወይ በአፍሽ ይገባሉ ወይ በላንቃሽ ይገቡና ይወፍቱና እሱን መርምረው ነው ፖዘቲቭ ነሽ ኔጋቲቭ ነሽ ይሉሽ።
ስለዚህ አንቺ
መርምር እኔ ፖዘቲቭ ሆኜ ተገኘ ማለት ነው።
ከትኩሳቱ ውጪ ሌሎች ስሜቶች አልነበሩሽም?
ምንም አይነት ስሜት አልፎ አልፎ ብቻ ጉሮሮዬ ላይ የሆነች ነገር እሰማታለሁ። የሆነ ብን ብን የሚል ነገር ወደ ሳል ይቀየርብኝ የሆነ ስሜት እሰማዋለሁ እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም ስሜት ይባልቻለች።
ከዛ በኋላ ምን ፖዚቲቭ መሆኔ ሲታወቅ ምን አደረግሽ?
በቃ ምንም አላደረግኩም። እቤት ውስጥ ለብቻ ከቤተሰቦች ሳልገናኝ ከባሌና ከልጄ ጋር ነው የምኖረው። ከነሱ ሳልገናኝ ለብቻ ኢዞላሜንቶ ለብቻ ተከልለሽ ትቀመጫለሽ ልትበቲ ስለምትች። ምክንያቱም
በንግድ
ለ15 ቀን እስቲል ነው ነገ ነው የመጨረሻ ቀን ለ15 ቀን።
ወይዘሮ ሳራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንዲህ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ።
ሳላቅ አፍንጫዬን ልመታ እችላለሁ፣ ሳላቅ አይኔን ላሽ እችላለሁ። ያን ሰዓት ቫይረሱ በእጄ ላይ ይኖራል፣ በር ሊነካ ይችላለው፣ የተለያዩ ነገሮች ልትነኪ ትችያለሽ። ያን ሰዓት ለቤት ስላሉት ሰዎች አስተላልፋለሁ። ያንን ለመጠንቀቅ ያለሽ አማራጭ ለብቻሽ መቀመጥ ነው። እኔ መጠቀምበትን ሳህን ባሊ ወዲያውም ዲዝንፌክት ያደርጓል። ሳኒታይዘር አይነት ነገር እሱን አድርጎ ነው የሚያጥበው። እና እሱ ሰርተው ያቀብልኛል። እዛ ውስጥ ነው የሚጠቀማለሁ።
ለብቻሽ አንድ ክፍል ውስጥ ነሽ አለሽ?
ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለሁ። ራሴን ፕሮቴክት አድርጌ አፌን ሸፍኜ ወጣለሁ። እገናኛለሁ ግን በተቻለ መጠን ከነሱ አጠገብ መሆን የለብኝም። አትሊስት አንድ ሜትር ርቀት መሆን አለብኝ።
ባለቤትሽ ልጅሽ ተመረመሩ?
አሻፍናለሁ። እነሱ አልተመረመሩም፣ ምክንያቱም ምንም አይነት እስቲና ስሜት የላቸው።
አንቺም እኮ ስሜት የለኝም ብለሽ ነበር።
እኔም ስሜት ምክንያቱም ያልፋል። ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ላይሰጥ ይችላል፣ ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱም ምርመራ አያደርጉላቸውም። ለቤተሰባቸው 15 ቀን ከኔ እኩል ስለቆዩ በዚህ ሰዓት አልፏል። 15 ቀን ከሆነ ድነሻል፣ ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። ምናልባት ወደፊት ጋሚ እነሱንም ለምርመራ የጠሯቸው ይሆናል።
አላስጨነቀሽም ልክ ስታውቂ?
እውነት ለመናገር በመረበሽ ስለማልፈልግ ብቻ አዘጆክ ወስጀባቸዋለሁ። ትንሱ ያልፋል፣ ቀላል ነው እላቸዋለሁ። እነሱናም ለመጉዳት ነው፣ ምክንያቱም ኦልሬዲ አለኝ። ስለዚህ ብጨነቅም ማመጣው ለውጥ የለም። ራሴን አስጨነቂ ቤተሰቤን ከመረበሽ ውጭ ለዛ ስል ምንም አልና፣ ውስጤ ግን አለኝ። ዜና በመሰረቱ ማዳመጥ አልፈልግም። ዜና ሳዳመጥ የሆነ የሚረብሽኝ ስሜት አለ። ከመስሪያ ቤታችንም አንድ ስራ ባልደረባ አጥተናል። ከበሽተኞችም አንድ በሽተኛ አጥተናል። አሁንም ገና በውጊያ ላይ ያሉ አሉ። ለገና ለመዳን ላለመዳን መጥፎ ሁኔታ ላይ የሚገኙ አሉ። እና እንደዚህ እንደ ቀላል የሚታይ ነገር አይደለም በሽታው።
የስራ ባልደረበሽን ያጣሹ እዛው ነው?
ስራ ባልደረቤ አብረን የምንሰራ አብረን አንድ ፓርት ላይ የምንሰራ በቀደምለት የዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ስባሚል አተናል ከዚህ ዓለም በመተለይቷል የሚል ጻፉልን ማለት ነው።
ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ። እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ።
አሁን ከዚህ በኋላ ሁለት ምርመራ አደርጋለሁ፣ ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ መለሳለሁ፣ ግን አንዱ ፖዚቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አደርጋለሁ ማለት ነው። ግን አንድ ነገር አለ እዚህ ጋር፣ የተያዘ ሰው ተመልሶ አይዞም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር፣ ኔጋቲቭ ሆነች፣ ተመልሳ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትላንትና ነው ከትላንት ወዲያ ታማ ድጋሚ ገባች አሉኝ። ስራ አቋርጣ ወደ ቤቷ ሄደች አሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘ ተመልሶ አይዞም የሚል ነገር፣ እኔ ራሴ ኔጋቲቭ ከሆንኩኝ ተመልሼ እገባለሁ። ተመልሼ የምገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም። ኦልሬዲ ይዞኛል፣ ከዚህ በኋላ አይዘኝም የሚለው ስሜት የለም። ግዴታ ጥንቃቄ ማድረግ ግዴታ ነው።
አያይዘውም በአሁኑ ሰዓት ስርጭቱን ለመግታትና ለመከላከል ተራርቆ መቀመጥ ዋነኛ መፍትሄ ነው ይላሉ። የወይዘሮ ሳራ ባለቤት አቶ አሸብር ተገኑ መጀመሪያ በወሬ ስንሰማው ቤታችን እስኪገባ ድረስ ብዙም ትኩረት አልሰጠነውም ነበር ይላሉ።
መጀመሪያ ስለዚህ ነገር ያው ብዙም የሚያል ጠለቅ ያለም ግንዛቤ አልነበረ ነው። ያው ይወራል እንደ ቀልድ ነበር ሲታይ የነበረው በየመስሪያ ቤቱ፣ በየአካባቢው፣ በየቴሌቪዥኑ። ግን ያው ቤትሽ ውስጥ ሲገባ እና የምትሰሚ ወሬ አንድ አይደለም። ያው ቤትሽ ሲገባ ትደነግጫለሽ፣ ከሰው ጋር ያለሽን ቀረቤታ ታርቂያለሽ። ከእንደገና ሰው በቀልድ እያለ በሚያወራው ወሬ በምትሰሚው ያው ለሰው ማስረዳትም ትንሽ ይከብዳል። እንደዚህ ነው እንደዚህ ነው ብሎ ለመናገር እና ቤት ውስጥ ሲመጣ እና በውጭ ከምትሰሚ ወሬ አንድ አይደለም። ቤትሽ ውስጥ ሲመጣ ያስፈራል፣ ልጅም አለ በመሀል። ከዚህ በኋላ በምንድን ነው መጠንቀቅ ያለብን የሚለውን ያው በራሳችንም መኝታ በመለየት እና ምግብ በመስራት ያው በፊት እንደምታደርገውን ነገር አቁማለች። ያው ምንም ነገር አትሰራም ቤት ውስጥ ልጃችንም ያው የሚያስፈልጋትን ነገር ያው ነው ያለውኝ። እኔ እሰራለሁ እዚህ ለየሰን ነው የተቀመጠው። እሷም ለብቻ ነው ለብቻ ልጃችንም ለብቻ ማለት ነው። ያለውን አማራጭ በመጠቀም ብዙም ግንኙነት ከማድረግ መቆጠብ፣ ያው ይተላለፋል የሚለውን ያው ህጉን መከተል ነው። በየጊዜው ምትታተዩ አለ ርቀሽ ሰባል በምትቀመጥበት ቦታ ያፈራቀብልሽ እንትን ያለሽ ካለመገናኘት
እርሶም ከቤት አያወጡም አይደለ?
ከማውጣት አይቻልም። ያው ሶስታችንም ተገለልን ያለ ነው።
ጣሊያን ውስጥ አንድ በኮሮና ቫይረስ የተያዘ ሰው ቤት ውስጥ ካለ አብሮት ያለውም ሰው ከቤት መውጣት አይፈቀድለትም፣ በገንዘብም በእስራትም ያስቀጣዋል የሚሉት ወይዘሮ ሳራ የጎደላቸው ነገር ካለ ምግብና የሚያስፈልጉ ነገሮችን የሚያቀርብላቸው እንደ ቀበሌ አይነት ተቋም እንዳለ ገልጸው ቤት ውስጥ ብቻዬን መቀመጥ እንዳያስጨንቀኝ ግን ልብስ ሰፋ እውላለሁ ብለውኛል። ለኢትዮጵያ ሕዝብ አንድ መልእክት አስተላልፊልኝ አሉኝ።
በኢትዮጵያ ህዝብ የምመክረው ነገር ቢኖር እባካችሁ ተቃቅፎ አፋቸውን ሸክኖ ተቃቅፎ ሲሄዱ ታያለሽ። አንገት ለአንገት ገጥሞ አፍ ላፍ ገጥሞ እጁን ያስታጥባል። እጁን አስታጥቦ የሆነ ቃል በሚናገርበት ሰዓት ትንሽ ምራቅ ወደ አብዛኛው ሰው ከሄደ ያ ሰው ይዞት ነው ካለበት ይዞት ነው የሚሄደው። ምልክት አትጠብቁ። ራስን ታሳመኛል ያስለኛል አትጠብቁ። ያ ነገር አይደለም። ተራራቁ። እናት ነች እህት ነች ወንድም ነች የሚል ነገር የለም። ለጊዜው መራራቅ በቃ አንድ ሜትር መራራቅ።
ወይዘሮ ሳራ ዛሬ ወይም ነገ ሁለተኛ ምርመራ እንደሚያደርጉ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ።
አመሰግናለሁ ጽዮን። ወደ አፍሪካ ነክ ርዕሶች እናልፋለን። ኮቪድ-19 በአፍሪካ መጣኔ ሀብት ላይ የሚያሳድረው ጫና። አዳነች ፍሳዬ ነች አዘጋጅና አቅራቢዋ።
የአፍሪካ ሀገሮች ኮሮና ቫይረስ ሊያስከትል የሚችለውን የኢኮኖሚና የጤና ሁኔታ ቀውስን ለመወጣት እንዲችሉ ሰፊ ዓለም አቀፍ ረድኤት ያስፈልጋቸዋል ሲሉ ጠበብት ጥሪ አቅርበዋል። በዓለም አቀፍ ደረጃ የተዛመተው ወረርሽኝ በሌላ መልኩ ድሮ መደረግ የነበረበት ለውጥ እንዲያካሄዱ ትምህርት ይሆናቸዋል የሚል እምነት እንዳለ የአሜሪካ ድምፅ ዘጋቢ ሊሳ ብራያንት ከፓሪስ በላከችው ዘገባ ጠቅሳለች። ዝርዝሩ ቀጥሎ ይቀርባል። ከቅርብ ዓመታት ወዲህ የበርካታ የአፍሪካ ሀገሮች ኢኮኖሚ በዓለም ደረጃ በፍጥነት እያደጉ በመሄድ ላይ ካሉት ሀገሮች መካከል ለመሆን ችሏል። ነገር ግን አፍሪካ ውስጥ እያዘገመ በመግባት ላይ ያለው ኮቪድ-19 የኢኮኖሚ እድገቱን ፍጥነት ሊያሰናክል ይችላል ይላሉ ተንታኞች። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኮሮና ቫይረስ እስካሁን ባለው ጊዜ ቀጠናውን 29 ቢሊዮን ዶላር አሳጥቶታል ይላል። የአቅርቦት ሰንሰለት መሰናከልን ባካተቱ ምክንያቶች የአህጉሪቱ ዓመታዊ ገቢ ከግማሽ ወዳነሰ ሊያወርደው እንደሚችል ኮሚሽኑ ገምቷል። በምስራቅ አፍሪካ የአፍሪካ የኢኮኖሚ ኮሚሽን ስራ አስኪያጅ ማማ ኬይታ CNBC አፍሪካ በተባለው የቴሌቪዥን ጣቢያ ላይ አብራርተዋል።
You have several other losses that are linked to that, the slowing down of the activities.
ከዚህ ጋር በተያያዘ ብዙ ሌሎች የሳጡ ነገሮች አሉ። የእንቅስቃሴዎች መቀዛቀዝ የመንግስት ገቢን ይቀንሳል። የንግድ ተቋማት አትራፊነትንም ዝቅ ያደርጋል። የመዋለ ንዋይ ፍሰትም ይቀንሳል በማለት አስረድተዋል። ብዙ ሰዎች በድህነት በሚኖሩበት አህጉር ስራ አጥነት ይበራከታል፣ ገቢም አይኖርም ብለዋል ከይታ አያይዘው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኢንዱስትሪ የበለጸጉት የቡድን 20 መሪዎች ለአፍሪካ አስቸኳይ እርዳታ 150 ቢሊዮን ዶላር እንዲሰጡ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከዓለም እጅግ ተጋላጭ ለሆኑት ሀገሮች አሁኑኑ ለሚያስፈልገው ለጤና ጥበቃ ተግባር 2 ቢሊዮን ዶላር የሚሆን ዓለም አቀፍ ረድኤት እንዲያቀርቡ ጥሪ አቅርበዋል። ከነዚህም አብዛኞቹ የአፍሪካ ሀገሮች ናቸው። 2 ቢሊዮን ዶላር የበለጸጉ ሀገሮች ኮሮና ቫይረስን ለመከላከል ከሚመድቡት ገንዘብ የጠብታን ያህል ያነሰ ነው ብለዋል ጉተሬሽ። የሳህልና የምዕራብ አፍሪካ ክለብ የተባለው ዋናው መሰረቱ ፓሪስ የሆነው የኢኮኖሚ ትብብርና የልማት ድርጅት ኃላፊ ሎረንት ቦሳርድ ስለሚሰሙት ስጋቶች አብራርተዋል።
No African government has the financial means to engage in such
ኢኮኖሚውን ለማዳን ፕሮግራም ለማውጣት የሚያስችል የገንዘብ አቅም ያለው የአፍሪካ መንግስት የለም። ይባስ ብሎ ደግሞ የበለጸጉት ሀገሮች አፍሪካን ለመርዳት የሚያስችላቸው ገንዘብ እየቀነሰ ሄዷል የሚል ስጋት አለ በማለት ገልጸውታል። ቦሳርድ አያይዘውም
Because of the African economy still relies too much too heavily on the exports of
የአፍሪካ ኢኮኖሚ ከሚገባው በላይ ጥሬ አለባን ወደ ውጭ በመሆኑ በአለም ደረጃ የሚከሰት ቀውስ በአፍሪካ ላይ ትልቅ ችግር የሚያስከትል ይመስለኛል ብለዋል። የአፍሪካ የጉብኝት ኢንዱስትሪ ኮሮና ቫይረስ በሚያስከትለው ቀውስ ሊመታ እንደሚችል ተገምቷል። የውጭ መዋለ ንዋይና ንግድም እንደዚሁ። ናይጄሪያን፣ አልጄሪያንና አንጎላን የመሳሰሉት ነዳጅ ዘይትን ወዳጅ ዘይት ዋጋ የመቀነሱ አንድምታ እያዩ መሆናቸው ተገልጿል። የኮኮዋ፣ የጎማና የእንጨት ምርት ላኪ የሆኑት የአፍሪካ ሀገሮችም ሊጎዱ እንደሚችሉ ጠበብት ይናገራሉ።
ይህ ቀውስ
የአፍሪካ ሀገሮችና መንግስታት አስቀድመው የኢኮኖሚ ብዝሃነት ፖሊሲዎች እንዲያወጡ የሚያስችላቸው ትምህርት እንዲሆን ያስፈልጋል። ጥሬ አላባን ወደ ውጭ በመላክ ላይ ብቻ መተማመን አያዋጣቸውም ይላሉ ጠበብቱ። ቦሳርድና ሌሎች ጠበብት ዓለም አቀፍ ማህበረሰብ ሰብአዊ እርዳታን ብቻ ሳይሆን ለአፍሪካ ኢኮኖሚ ሰፊ ዘርፍ ያለው ረድኤት ማድረጉን እንዲያጠናክሩ ጥሪ አቅርበዋል። ኮሮና ቫይረስና